Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19፣ 22 እና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 10 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና
እኔም አሉላ ከበደ ነን። ከግብጽ ወደ ጣሊያን የሚጓዙ ተሳዳጆችን የጫኑ ወደ አራት የሚጠጉ ጀልባዎች ሰጥመው እስካሁን 400 ሰዎች በላይ መሞታቸው እየተነገረ ነው።
ቢሞቱም አብረን ነው የምንሞተው፣ ከዳንም አብረን ነው ብላ ሶስቱንም ልጆች ይዛ እንግዲህ ወጣች። ያው ነፍሷን ይማራት እንግዲህ ያው አለፈ፣ ህይወቷ አልፏል። እናቴ ከሁለት ወንድሞቼ ጋር
ስዊድን ነዋሪ የሆነው ታጅዲን ሁሴን ይባላል። እናቱንና ሁለት ወንድሞቹን በጀልባ አደጋው አጥተዋል።
በጋምቤላ በታጣቂዎች የተገደሉት ሰዎች ቁጥር 208 መድረሱን ኢትዮጵያ አስታወቀች።
208 የሚሆኑ እናቶችና ሕፃናትን በመጨፍጨፍ ወደ 102 የሚሆኑ ሕፃናትን ደግሞ በንጥቂያ ይዞ በመሄድ ከፍተኛ በደል አድርሰዋል።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመሬሌ ጎሳ አባላት የጠለፏቸውን ሕፃናት ያለምንም ቅድመ ሁኔታ እንዲመልሱ ካሳሰቡበት ንግግራቸው የተቀነጨበ ነው የሰማችሁት። ለመሆኑ የመሬሌ ጎሳ አባላት ለምንድን ነው ሕፃናቱን የሚጠልፉት?
በሞረሌ ብቻ ሳይሆን ያው እንደሚታወቀው በከብት አርቢ ማህበረሰብ ዘንድ ልጆች በእጅጉ ተፈላጊ ናቸው። ለከብት ጥበቃና እንዲያውም የማህበረሰቡን የመከላከልና የማጥቃት አቅም ከመገንባት አኳያ ትልቅ ቦታ ይሰጣቸዋል።
ዶክተር ደረጀ ፈይሳ የጋምቤላና የአፋር ክልል ህዝቦችን አኗኗር የሚያጠኑ ምሁር ናቸው የሰማችኋቸው። በመጽሔት ዘገባና ትንታኔ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችኋለን።
ከግብፅ ወደ ጣሊያን የሚጓዙ ተሳዳጆችን የጫኑ ወደ አራት የሚጠጉ ጀልባዎች ሰጥመው እስካሁን በታወቀው ከአራት መቶ ሰዎች በላይ መሞታቸው ተነግሯል። በእነኚህ ጀልባዎች ላይ ወደ 512 የሚጠጉ ኢትዮጵያውያን፣ ሶማሊያውያንና ኤርትራውያን እንደነበሩበትም ይገምታል። ተሳዳጆቹን እነኚሁ ጀልባዎች ላይ የተሳፈሩት ከ13 ቀናት በፊት እንደሆነ ከመስመጥ የተረፉና የሟች ቤተሰቦች ተናግረዋል። ድምጻቸው ጠፍቶ ቆይቶም የሞታቸው ዜና ትናንት ከትናንት በስቲያ መሰማቱን ይገልጣሉ። ኋላ ላይ ዝርዝር ዘገባ ይኖረናል።
የኢራቅ ኃይሎች ሞሱልን ከጽንፈኛው የሁከት ቡድን ከአይሲል መልሶ ለመቆጣጠር በያዙት ውጊያ ለማገዝ ዩናይትድ ስቴትስ ከ200 በላይ ተጨማሪ የጦር ሰራዊት አባላትና 8 ተዋጊ አፓቼ ሄሊኮፕተሮችን ማሰማራቷን የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር ዛሬ ባግዳድ ላይ ይፋ አደረጉ። ኢራቅ የምታካሄደው ዋና ፍልሚያ ሞሱል ላይ የሚካሄደው መሆኑን ሁሉም ያውቃል ያሉት አንድ የዩናይትድ ስቴትስ የመከላከያ ሚኒስቴር ከፍተኛ ባለስልጣን ሞሱል ለኢራቅ ጦርነት የመጨረሻዋ የፍልሚያ ሜዳ ናት ብለዋል። የኢራቅ ኃይሎች በአክራሪው ቡድን ጠንካራ ይዞታ ስር የሚገኙ ቦታዎችን ለማስለቀቅ ባለፈው መጋቢት 15 የመልሶ ማጥቃት ዘመቻ መክፈታቸው ይታወቃል። የዩናይትድ ስቴትሱ የመከላከያ ሚኒስትር አሽ ካርተር ዛሬ በኢራቅና በሶሪያ ከጽንፈኛው ቡድን ከአይሲል ጋር በሚደረገው ውጊያ አገራቸው በምታግዝባቸው መንገዶች ላይ ከአሜሪካ ጦር አዛዦችና የኢራቅ መሪዎች ጋር ለመነጋገር ባግዳድ ያመሩት ዛሬ ነው። ኢራቃውያን ለውጊያው የሚፈልጉትን እገዛ ከመጠየቅ አያመነቱም ያሉት የአሜሪካዊ መከላከያ ሚኒስትር የጦር ጀኔራሎቻችንና ኮሎኔሎቻችን ከኢራቃውያኑ ጋር ተቀምጠው በመመካከር ላይ ናቸው ብለዋል። የመከላከያ ሚኒስትሩ ካርተር ባለፈው ቅዳሜ አርብ ኤሚሬትስ ላይ ለጋዜጠኞች በሰጡት አስተያየት የሚቀርቡበትን የምክር ሐሳቦች ዋይት ሀውስ እንደሚያጸድቃቸው ያላቸውን እምነት ገልጸዋል።
በተባበሩት መንግስታት ድርጅት አደራዳሪነት በየመን ተፋላሚ ወገኖች መካከል ለዛሬ ተይዞ የነበረው የሰላም ድርድር ለሌላ ጊዜ መተላለፉ ተዘገበ። በኩዌት በዛሬው ዕለት ሊጀመር ታቅዶ የነበረው የየመናዊ ከየመናዊ የተባለው የሰላም ድርድር በየመን የመንግስታቱ ድርጅት ልዩ መልእክተኛ እስማኤል ኦልድ ሼክ አህመድ ማብራሪያ ባለፉት ጥቂት ሰዓታት በተከሰቱ ሁኔታዎች ሳቢያ ለሌላ ጊዜ ተላልፏል። ምክንያቶቹን በተጨባጭ ምን እንደሆኑ ግን ልዩ መልእክተኛው አልዘረዘሩም። የገጠሙትን ፈተናዎች ለማለፍ ጥረት በማድረግ ላይ ነን ያሉት የመንግስታቱ ድርጅት አደራዳሪ ተደራዳሪዎች በሰላም ንግግሩ ለየመኑ ቀውስ አንዳች ሁነኛ ልባት ለማበጀት በሚያስችል በቅንነትና በትምምን ላይ ተመሰረተ ድርድር እንዲያካሂዱ ነው የምንጠይቀው ሲሉም አሳስበዋል። እስማኤል ኦልድ ሼክ አህመድ ቀጣዩ ጥቂት ሰዓታት ወሳኝ መሆናቸውን አመልክተው ተደራዳሪ ወገኖች ያለባቸውን ኃላፊነት ከፍ አድርገው እንዲመለከቱና ሁሉን አቀፍ በሆኑ የመፍትሄ ሀሳቦች ላይ እንዲስማሙም ጥሪ እናደርጋለን ሲሉ አክለዋል። የየመን መንግስት ባለስልጣናት ለ18 ወራት ለዘለቀው ከ6000 በላይ ሰዎች ህይወት ለተቀጠፈበትና ከፍተኛ ሰብአዊ ቀውስ ላስከተለው ግጭት ማብቂያ ለማበጀት የታለመውን ድርድር ሂደት ሆን ብሎ በማጓተት ሁቲ አማጽያኑን ተጠያቂ አድርገዋል። ማንንም የማያገል የፖለቲካዊ ሽግግር እውን ለማድረግ ተዘጋጅተናል። የህዝቡን ስቃይና ሰቆቃ ለመታደግም ያለንን ሁሉ ከመስጠት የተቻለን ሁሉ ከማድረግም አንቆጠብም ሲሉ የየመኑ የውጭ ጉዳይ ሚኒስትር አብደል ማሊክ ለመንግስታዊ የዜና ወኪል ሳባ ዛሬ ቀደም ብሎ በሰጡት አስተያየት አመልክተዋል። ለኩዌት መገናኛ ብዙሃን በሰጡት አስተያየት የእርቅ መንፈስ ያንጸባረቁት የአማጺው ቡድን ቃል አቀባይ ሞሐመድ አብዱል ሰላም በበኩላቸው በሽግግሩ ወቅት በሚነሱ ማናቸውም የፖለቲካ አለመግባባቶች ላይ ውሳኔ የሚሰጥ የሁሉንም ወገኖች ያካተተ ወይም ይሁንታ ያገኘ ላሉት አካል ምስረታ ጥሪ አሰምተዋል። በተባበሩት መንግስታት ድርጅት አደራዳሪነት ባለፈው ዓመት ሁለት በየመን ተፋላሚ ወገኖች መካከል የተካሄዱ ድርድሮች ለዛሬ ሰኞ ተይዞ የነበረውን የሰላም ድርድር ለሌላ ጊዜ ከመተላለፉ በቀር ለስኬት እንዳልበቁ በተባበሩት መንግስታት ድርጅት አደራዳሪነት ከፍተኛ ውጊያ እየተካሄደ ባለበት የተደረገውን የታህሳሱን ድርድር ጨምሮ ሁለቱም ለስኬት ሳይበቁ መቅረታቸው ተዘግቧል።
የጋምቢያው ፕሬዚደንት ያህያ ጃሜ መንግስት ሰላማዊ ተቃውሞ እያካሄዱ በነበሩ ሰዎች ላይ ጥቃት ከፍቶ የጋምቢያውያንን መሠረታዊና ሰብአዊ መብቶች ሕገ መንግሥታዊ መብቶችንም ረግጠዋል ሲሉ በውጭ ሀገሮች የሚኖሩ ጋምቢያውያን እየከሰሱ ነው። በዳያስፖራ ያሉት ጋምቢያውያን ዲሞክራሲያዊ ኅብረት የተባለ ቡድን ቃል አቀባይ ፒኤስ አምባ ጆው የጋምቢያ ሕገ መንግሥት ሰላማዊ ተቃውሞ የማካሄድ መብትን ያረጋግጣል ብለዋል። ባልደረባችን ጄምስ ባቲ ያጠናቀረው ዘገባ አለ። ቃል አቀባዩን አነጋግሮ አዳነች ፍሳዬ ታቀርበዋለች።
ፒኤስ አምባ ጆ መንግሥት ሳሎ ሳንዲንግ እና ሌሎች በጸጥታ ኃይሎች ተገድለዋል የሚባሉትን ሰዎች እንዲያቀርብ ጠይቀዋል። እስካሁን ባለው ጊዜ ግልጽ የሆነ ነገር እንደሌለ ፒኤስ አምባ ጆ ጠቁመዋል።
As we speak, the Gambia government cannot still produce the body of Sulo Sendeng or any of the other detainees who we feared death, because as we speak, there were reports of two other people along with Sulo, that is Nogo Njai and Fatoumata Jawara, all of the UDP who feared death or are in coma. And as we speak, lawyer Usainu Dabo, who is the leader of the United Democratic Party, is still in detention in Comunicado because we do not know where he is detained and the government has not released any such information to show us where he is released.
የጋምቢያ መንግስት እስካሁን ባለው ጊዜ የስሎ ሳንዲንግንና ሌሎች ሁለት ተገደሉ ወይም ኮማ ላይ ናቸው የተባሉ ሰዎችን አስከሬን ለማቅረብ አልቻለም። ሁሉም የተባበረው ዲሞክራሲ ፓርቲ አባላት ናቸው። በአሁን ወቅት የተባበረው ዲሞክራሲያዊ ፓርቲ መሪ እስር ቤት ናቸው። ከማንም ጋር ለመገናኘት አይፈቀድላቸውም። የት እንደታሰሩ አናውቅም። መንግስትም ስለሳቸው የተናገረው ነገር የለም።
ፒኤስ አምባ ጆ አያይዘውም ትላንት 24 ሰዎች እንደታሰሩ፣ ባለፈው ሐሙስ ደግሞ 13 ሰዎች እንደተያዙ ጠቁመዋል። 13 የታሰሩት የምርጫ ለውጥ እንዲደረግ ሰላማዊ ተቃውሞ በጀመሩበት ወቅት ነው ይላሉ የዲያስፖራ ቡድን ቃል አቀባዩ። ፒኤስ አምባ ጆ አያይዘውም ትላንት 24 ሰዎች እንደታሰሩ፣ ባለፈው ሐሙስ ደግሞ 13 ሰዎች እንደተያዙ ጠቁመዋል። 13 የታሰሩት የምርጫ ለውጥ እንዲደረግ ሰላማዊ ተቃውሞ በጀመሩበት ወቅት ነው ይላሉ የዳያስፖራው ቡድን ቃል አቀባይ። የጋምቢያ የማስታወቂያ ሚኒስትር በበኩላቸው የተገደሉ ሰዎች ካሉ እየተጣራ እንደሆነ ገልጸው የታሰሩት ፍርድ ቤት መቅረብ ይኖርባቸዋል ብለዋል። እኛ ጋምቢያውያን እነዚህ ሰዎች ነጻ እንዲወጡ ብቻ ሳይሆን ለተፈጸመው ሁሉ ተጠያቂነት እንዲኖር ለመታገል ቆርጠን ተነስተናል ብለዋል። የጋምቢያ የማስታወቂያ ሚኒስትር በበኩላቸው ተቃዋሚዎቹ ከመመለከተው ክፍል ፈቃድ ሳያገኙ የተቃውሞ ሰልፍ ማካሄድ ህግ ጥሰዋል ሲሉ ተናግረዋል። ፓ ሳምባጆ ግን የሀገሪቱ ህገ መንግስት ማንኛውም ገምቢያዊ ሰላማዊ ተቃውሞ የማካሄድ መብት እንዳለው በግልጽ አስቀምጦታል ይላሉ። ዋናው ነገር ግን እነዚህ ሰዎች ለእንደዛ አይነት ጭካኔ ለተመላበት ጥቃት ሊዳርጋቸው የሚችል የፈጸሙት ነገር የለም ሲሉ አስገንዝበዋል። ህግ የጣሰ ክፍል ካለ በሰላማዊ ተቃውሞ ላይ ጥቃት የከፈቱት መንግስትና የጸጥታ ኃይሎች ናቸው ብለዋል። የጸጥታ ኃይሎቹ ቶክስ የከፈቱትና እምባስመጭ ጋዝ የተጠቀሙት መፈክር ብቻ በያዙ ሰዎች ላይ ነው ሲሉ በውጭ ሀገራት የሚኖሩ ጋምቢያውያን ዲሞክራሲያዊ ህብረት የተባለ ቡድን ቃል አቀባይ ፓሳምባጆ ገልጸዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አራት ወር ባልሞላ ጊዜ ውስጥ የኦሎምፒክ ውድድሮችን ዋና ከተማዋ ሪዮ ዲ ጄኔሮ የምታስተናግደው ብራዚል በፕሬዚዳንቷ ላይ ከስልጣን ይወገዱ የሚለው የክስ ሂደት መከፈቱን ተከትሎ የፖለቲካ ትርምስ ሰፍኖባታል። ፕሬዚዳንት ዲልማ ሩሴፍ ስለ ክሱ የሚሰጡት ምላሽ እየተጠበቀ ነው። የብራዚል የህግ መወሰኛ ምክር ቤት የ68 ዓመቷ ግራ ዘመን መሪ ከስልጣን እንዲሰናበቱ በመጪው ግንቦት ወር ድምጽ ሊሰጥ እንደሚችል የተገለጠ ቢሆንም ይልቀቁ የሚል ውሳኔ ላይ ከተደረሰ የክስ ሂደቱ ባይጠናቀቅም ለስድስት ወራት ያህል ስልጣን መልቀቅ ይኖርባቸዋል። መወሰኛ ምክር ቤቱ የክስ ሂደቱ እንዲቀጥል ለመወሰን የሚያስፈልገው ቀላል አብላጫ ድምጽ ብቻ ነው። የብራዚል መገናኛ ብዙሀን እንደዘገቡት ከሰማኒያ አንዱ የመወሰኛ ምክር ቤት አባላት 45ቱ ከስልጣን ማሰናበቻ ክሱ ሂደቱ እንዲቀጥል ይደግፋሉ። የብራዚሏ ፕሬዚዳንት ከታገዱ በአንድ ወቅት ደጋፊያቸው የነበሩት እናም አሁን ግን ፕሬዚዳንቷን ከሃዲ ብለው የሚወነጅሏቸው ምክትላቸው ሚሼል ቲሜር ስልጣኑን ይዛሉ። ዳሩ ግን እሳቸውም ቢሆኑ የመንግስት ንብረት ከሆነው ፔትሮባስ የነዳጅ ኩባንያ ተፈጽሟል በተባለው ሙስና ጉዳይ ስማቸው ተነስተዋል። ፕሬዚዳንት ሩሴፍ ላይ ለቀረበው ክስ መነሾ የሆነውም የመንግስት በጀት የማምታታት ተግባር አንዳንዶቹ ላይ ምክትል ፕሬዚዳንቷ ፈርመዋል ተብሏል። የአገሪቱ የህግ መምሪያው ምክር ቤት ትናንት እሁድ ባካሄደው ስድስት ሰዓት የፈጀና መጫጫ የበዛበት የድምፅ አሰጣጥ ፕሬዚዳንቷን ማሰናበቻ ሂደት እንዲጀምር ነው በከፍተኛ ድምፅ ብልጫ የወሰነው። ሌሊቱን ሳኦ ፖሎና ሪዮ ዲ ጄኔሮ ርችት ሲተኮስ ያደረ ሲሆን በተለያዩ ከተሞችም የፕሬዚዳንቷ ደጋፊዎችና ተቃዋሚዎች ሰልፍ አካሂደዋል። ሩሴፍ በምክር ቤቱ ውሳኔ ላይ ወዲያውኑ አስተያየት አልሰጡም። ዛሬ ማምሻውን ግን ይናገራሉ ተብሎ ይጠበቃል። አድማጮች፣ ለዓለም ዜና የተመደበው ጊዜ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 10 2008 ዓመተ ምህረት ምሽት ፕሮግራም ነው።
እስካሁን ምሽቱ አራት ሰዓት ድረስ አብራችሁ እንድትቆዩ አሁን የዕለቱን አበይት የዓለምና የኢትዮጵያ ሁኔታዎች የሚተነትኑበት መጽሔት ክፍለ ጊዜ እንሸጋግራለን። በቅድሚያ ግን የዕለቱን አብይ ርዕስ
ከግብፅ ወደ ጣሊያን የሚጓዙ ፍልሰተኞችን የጫኑ ወደ አራት የሚጠጉ ጀልባዎች ሰጥመው እስካሁን ከአራት መቶ ሰዎች በላይ መሞታቸው እየተነገረ ነው። በእነዚህ ጀልባዎች ላይ ወደ 512 የሚሆኑ ኢትዮጵያውያን፣ ሶማሊያውያንና ኤርትራውያን ነበሩበት ተብሎ ይገመታል። ፍልሰተኞቹ እነዚህ ጀልባዎች ላይ የተሳፈሩት ከ13 ቀናት በፊት እንደሆነ ከመስመጥ የተረፉና የሟች ቤተሰቦች ይናገራሉ። ድምፃቸው ጠፍቶ ቆይቶ የሞታቸውን ዜና ትናንትናና ከትናንት በስቲያ መስማታቸውን ይገልጻሉ። ጽዮን ግርማ ዘገባ አላት።
ከግብፅ ካይሮና አሌክሳንድሪያ ተነስተው ባህር አቋርጠው ወደ ጣሊያን ለመግባት በርካታ ኢትዮጵያውያን፣ ኤርትራውያንና ሶማሊያውያን ተራ እየጠበቁ ነው። በዚህ በጀልባና በመርከብ በሚደረግ ጉዞ በልምድ እስከ 8 ቀን ይወስዳል ጣሊያን ለመግባት። ከ13 ቀናት በፊት በደላሎች አማካኝነት ያንዳንዳቸው $2000 ከፍለው የተሳፈሩ ዜጎች ግን ድምጻቸው ከጠፋ እንደቆዩ በግብጽ ካይሮ የሚገኙ ቤተሰቦቻቸውና ጓደኞቻቸው ይናገራሉ። በቀጣይ ለጉዞ የተሰናዱ ሌሎች መንገደኞች የነርሱ ድምጽ በመጥፋቱ ምክንያት ከጉዞ ታቅበው መመጠበቅ ላይ ነበሩ። ትላንትናና ከትላንት በስቲያ ግን መረጃዎች መምጣት ጀመሩ። ጀልባዎቹ ባህር ላይ መስጠማቸውና ወደ 400 የሚደርሱ ተሰዳጆች ህይወታቸው ማለፉን። ሙአስ መሐመድ ይባላል። ከመስመጥ የተረፈ ነው። ከ13 ቀናት በፊት ሐሙስ ቀን የሁለት ወር ልጁንና ሚስቱን ይዞ ወደ ጣሊያን ለመሄድ ጀልባው ላይ መሳፈሩን ነግሮናል። እንደ ሙአስ ገለጻ ሐሙስና አርብ ሙሉ ቀንና ሌሊት ባህሩ ላይ ሲጓዙ ቆይተው አርብ ሌሊት እነርሱ ከተሳፈሩበት ቀድሞ የሄደና ወደ 300 ሰው የጫነ ጀልባ ጋር ይደርሳሉ። እነርሱ የተሳፈሩበት በአራት የተለያዩ ጀልባዎች እንደነበርና ከጀልባዎቹ ላይ ወደ ሌላ ጀልባ በመሻገር ላይ እያሉ ጀልባው ተገልብጦ ሰው ባህር ውስጥ መግባት ጀመረ። እነርሱ የነበሩበት ጀልባ ላይ 240 ሰው፣ ሊገቡበት የነበረው ላይ ደግሞ 300 ሰው እንደነበር ይገልጻል።
ሰምቦደ መርከምኒሱን ሚዘኔቲኒን ጀለገለገለ አለመፈቀኛ ኢልሞት ባቲ ለማቴቲ ጃርቲቲ ይቀበ ነመዲ ደሚ አፍሩ ከተው ይረተፈ
ጀልባው ሚዛኑን ስቶ ተገለበጠ። ለምሳሌ እኔ የሁለት ወር ህፃን ልጅና ባለቤቴ ጋር ነበርኩ። ጀልባው ላይ የቀሩት ወደ 24 ይሆኑ ነበር። እኛ ልንሳፈር ያልንበት ትልቁ ጀልባ ሲገለበጥ አንድ 10 የምንሆነው ዋይንተን ወደ አመጣን ጀልባ ጋር ተመልሰን ሄድን። ጀልባው ላይ ቀርተው የነበሩ አረቦች ገመድ ወረወሩልን። ገመዱ ላይ ተንጠልጥለን ተሳፈርን። ልክ እንደኛው ሁሉ ዋይንተው የተረፉ በሞትና በሕይወት መካከል የሚገኙ ነበሩ። ጀልባው ግን ሊጠብቃቸው አልቻለም። እዛው ያየናቸው እኛን ብቻ ይዞ ጉዞ ጀመረ።
በተሳፈሩበት ጀልባ መጓዝ ከጀመሩ ከቀናት በኋላ ሞተሩ በመበላሸቱ እዛው ውሃ ላይ ለአራት ቀናት እንደቆዩ የሚናገረው ሙአስ መሐመድ በመጨረሻ የሚገኙት ግሪክ እንደሆነና ስልክ ደውለው የሚያተርፋቸውን እንዲጠሩ ከአሻጋሪዎቹ እንደተናገራቸው ይገልጻል። በዛም መሰረት ሌላ ጀልባ መጥቶ እንደወሰዳቸውና አሁን ግሪክ በፖሊስ ቁጥጥር ስር እንዳሉ አስረድቷል። ሙአስን ያነጋገርነው ለቤተሰቦቻቸው ደውለው እንዲናገሩ በተሰጣቸው ስልክ ሲሆን እያነጋገርነው ባለበት ወቅት ስልኩ ተቋርጧል። እርሱና አብረውኝ አሉ ያላቸውን ወደ 34 የሚጠጉ ከመስመጥ የተረፉ ኢትዮጵያውያን፣ ሶማሊያውያንና ኤርትራውያን አሁን በምን ሁኔታ ላይ እንደሚገኙ ስልክ ባለመስራቱ ልናገኛቸው አልቻልንም። ተሰዳጆቹ ጉዞ የጀመሩት አንዳንዶቹ በጀልባ ነው ሲሉ፣ አንዳንዶቹ ደግሞ ሊሻገሩበት የነበረው መርከብ ነበር የሚል መረጃን የሰማን ሲሆን እስካሁን ግን በደረሰን መረጃ አራት ጀልባዎች ባህሩ ላይ መስመጣቸውን ነው። በሌላ በኩል ደግሞ ስዊድን ሀገር የሚገኝ ታጅድን ሁሴን የተባለ እናቱ፣ ሁለት ወንድሞቹና ያጎቱ ልጅ አብረው ጉዞ ጀምረው የነበሩና አንድ ወንድሙ ብቻ ሲተርፍ እናቱ፣ ያጎቱ ልጅና ወንድሙ ግን ሰጥመው ሕይወታቸው ማለፉን መስማቱን ገልጾልናል። ታጅድን ማምሻውን አነጋግሬው ነበር። እናቱ ጉዞ ከጀመሩበት ጊዜ ጀምሮ ያለውን ሁኔታ በማብራራት ይጀምራል።
እኛ የምንኖረው እንግዲህ የቦርዶዴ ከተማ ነው። እናቴ ከቦርዶዴ ተነሳ እንግዲህ ወደ መታሀራ ገብታ ነበረች። እኔ ወደዚህ ወደ ውጭ ሀገር ከመጣሁት በኋላ ወደዛ ግቢ ብያት ወደ መታሀራ ቀይራ ነበረች መኖሪያ ቤት። እዛው መታሀራ ነበር የምትኖረው ለብዙ አመት። እንግዲህ ከዛ አልተሳካላትም። እንግዲህ እናቴ ወደ 15 አመት አልተገናኘንም ነበረ። ከዛ እንግዲህ መታ እንግዲህ ሰላም እንድትላይ ምናምን ወደ ዚሃራ ምናምን ወደ እንድትመጣልኝ ከዚህ ስዊድ ኢሚግሬሽን ጠይቄ ነበረ። ብዙ ብር ከፍላ ለእሷ እንግዲህ ምን እንፈቅድልሻለን ግን ከልጆችሽ ጋር አይሆኑም አሏት። እሷ እንግዲህ እኔ ልጆችን እዚህ ጥዬ አልሄዱም አለች። እናቴ ከሀገር ቤት ወጥታ ነበረች ሳትነግረኝ። ሱዳን ስደርስ ነበር የነገረችኝ። ከሱዳን እዛ ሆነ ወደ ኢጅፕት መግባት ፈልጋለሁ ምናምን ብላኝ ነበረች። ከዛ ወደ ኢጅፕት ገባች። ኢጅፕት እንደገባች እንግዲህ ወደ ዩኤንኤችሲአር ጋር ልጆቿንም እሷንም አስተዋውቃ እንግዲህ የቀጠሮ ወረቀት ወስዳ ነበረች። እናቴ እዛው ቆይና እንግዲህ ሁሉንም ነገር አድርግልሻለሁ፣ ቤትንም ሁሉም አከራይቼለት የሚያስፈልጋትን ሁሉም አድርጌለት ለእሷም ለወንድሞችም አንድ የአጎቴ ልጅም ከእሷ ጋር ነው ያለ ሁሉም አድርጌለት እኔ ከዛ ሲያነጋግራት ቆይቶ ነበር ወደ አራት ወር ምናምን እዛ ቆይቶ እናቴ እዛው ጠብቂው እንግዲህ አትውጪ፣ ይህ መንገድ እኔ በደንብ ብዙ ስለሚያውቅ ብዙ ሰው አልቋል በዚህ ባህር ላይ እንግዲህ እኔ ደስ አላለኝም አልኳት። እንግዲህ እሷ ምንም አላህ አይጻፍልኝም ቀን መሞቴ አይቀርም ብላ እንግዲህ ልጆቿን ይዛ አረ ውስጥ እንግዲህ ብትሄጂም እስቲ ሁለት ቦታ ተከፋፍላችሁ ሁለት ሁለት ሆናችሁ ብትሄዱ በጣም ቆንጆ ነው እናትዬ፣ ለምን አትሰምኝም አልኳት። ቢሞትም አብረን ነው የምንሞተው ከዳንም አብረን ነው ብላ ሶስቱንም ልጆች ይዛ እንግዲህ ወጣቸው። ነፍሷን ይማራት እንግዲህ ያው አላፈ ህይወቷ አልፏል። እናቴ ከሁለት ወንድሞቼ ጋር
የእናትን መሞት እንዴት ነው የሰማኸው?
ወንድሜ ወጥቷል። ትንሽ ወደ 16 ዓመት የሚቀርበው ልጅ አሁን እሱ ከ500 ሰው ላይ የተረፈው 36 ሰው ነው። ከዛ ከ36ቱ ሰው ወንድሜ አንደኛ ነው ማለት ነው።
አገኘኸው ወንድምህን?
ወንድሜን ዛሬ አነጋግሬው ነበረ፣ በደንብ አነጋግሬው ነበረ ወደ አንድ ሰዓት የሚሆን።
ምን አለ?
ከዛ ከኢጅፕት እንደነገሩን ደላሎቹ ግን ውሸት ነው የሚናገሩ። ደላሎቹ እንደነገሩኝ አርብ ቀን ይሄ ያለፈው አርብ ቀን ማለት በ16 እዛ መርከብ ላይ ያሉትን በባህር ላይ አነጋግሬናል በሰላም ነው ያሉት ብሎኝ በስልክ ነግሮኝ ነበረ ደላላው። ከዛ ያስወጣቸው ማለት
እሺ።
እኔ አሁን ዛሬ ወንድሜን ስጠይቅ እኛው ያለፈው አርብ ከምሽቱ ወደ 11 ሰዓት ከምሽቱ ነው የወጣን አለ። በኢትዮጵያ አቆጣጠር ነው የነገረኝ። ከዛ ወጥተን ቀኑን ሙሉ ተጉዘን ከምሽቱ ወደ 7 ሰዓት እንግዲህ ወደ ቅዳሜ ምሽት ማለት ነው ሳመጡ እንግዲህ ምን ልበልሽ እንግዲህ እኛ ከዛ የተረፍነው እኛ ነኝ አለኝ።
ወንድምህ ስልክ ደውሎ ወደ አንተ ጀልባዎቹ በሰጠሙበት ወቅት የነበረውን ሁኔታ እንዴት አስረዳ?
እንግዲህ እሱ እንደነገረኝ እንትን ነው ሁለት ፎቅ ነው ያለው እናቴና ወንድሜ ታችኛው ፎቅ የስረኛው ፎቅ እንትን ነበረው። ይሄ ታናሽ ወንድሜና ይሄ ያጎቴ ልጅ ደግሞ ፎቅ ላይ ላይኛው ፎቅ ላይ ነበሩ። ከዛ እነሱ እንደሰመጡ እኛ በላይ ነው ያለ ነው በዛ መዋኘት ጀመርን አለ። እንግዲህ ያጎቴ ልጅ አብረን እየዋኘን እያለ እሱ አቅቶት እንግዲህ በዛው ቀረ አለ። ህይወቱ አልፈ በዛ እና እሱ እንደነገረኝ እንግዲህ እናቴ ቁርአን ምናምን ይዛ ነበረች እዛው ላይ እየቀራች በዛው አለፈች አለ።
ማን አተረፋቸው? ማን ደረሰላቸው? እንዴት ተረፉ?
ከዛ የሆነ ትንሽ መርከብ መጣችልን አለ እዛው ባህር ላይ የሆነ መርከብ እዛ መጥቶልን ጭኖን ይዞ መጣ አለ።
ስንት ኢትዮጵያኖች ናቸው አለ ወንድምን ስታነጋግረው?
አሁን ከሱ ጋር ያለው እንግዲህ 9 ሰው ከኔ ጋር አለ ብለዋል። ኢትዮጵያ ስማቸውን እንኳን ልጠቅስ አልችልም አለ። በጣም ደክመዋል። ውሃም በጣም እንትን ውስጥ ቆይቶ ነበረ። በጣም ደክመዋል እንግዲህ ተመልሼ ሊያገኝ አልቻልኩም። ተዋወቃቸው ልጆች እዛ ቤት አብረን ይኖሩ የተነበሩ አሉ። ብዙ ሶማሌዎችም አሉ የሀገራችን እዛ ሶማሌ አለ። ከሶማሌላንድ የመጡ ብዙ ግን ሶማሌላንድ ናቸው አለ።
የተረፉት
ምን ያለቁትም የተረፉትም እንግዲህ ከ36ቱ እኛ 10 ነው 9 ነው የምንሆነው አለ። ኢትዮጵያ እንግዲህ
የሞቱ
ሶማሌ ነው አለ።
የሞቱ ስንት ኢትዮጵያውያን ሞቱ አለ?
የሞቱትን እንግዲህ አልነገረኝም። እሱ በድምሩ ነው የነገረኝ። ከ500 ሰው 512 ነው አለኝ። እንደዚህ ባልሳሳት እንደዛ ነበረ አለኝ። ከዛ የተረፉት እንግዲህ 36ቱ ነው የተረፈው። ስንት እንደሞቱ እንግዲህ
አሁን የት ነኝ አለህ ወንድም። ያለበትን ሁኔታ ነግረሃል?
ወንድም አሁን ያለው እዛ ግሪክ ነው ያለው፣ ግሪክላንድ ነው ያለው። እና እንግዲህ ሁኔታው እንዴት ነው ስለው አስፈረሙኝና እንግዲህ ካምፕ ውስጥ ነው ያለ ነው። የሆነ ካምፕም ሰው የሆነ ትንሽ እዛ ባህር ዳር አካባቢ ነው ያለ ነው ከተማው። እንግዲህ ስምም አላውቀውም። እንግዲህ እዛው እጅ ሰጥተን ወይ ወደ ኢጣሊያን ወይ ወደ ጀርመን እንወስዳቸዋለን ወይ ወደ ሀገር ትመለሳላችሁ ምናምን ብሎ ሲያናግሩ ነበረ። ቋንቋም አላወቅንም። ቋንቋ የሚችል ሰው እንፈልግላቸዋለን ብሎ ተናግሮን ሄደው አለ። በዛው ላይ የምታስተላልፍልኝ እስቲ መልዕክት ፈልጌ ነበረ።
እሺ።
ዘመዶቼ እንግዲህ አሉ፣ ወንድሞቼም እህቶቼም እዛ፣ አጎቴም አክስቴም እዛ አገር ቤት ያሉት ሁሉም እንግዲህ ያው እናቴና ወንድሞቼ አብረን ያጣ ነው። እንግዲህ አይዟችሁ፣ እንግዲህ ተባበሩ እንድትልኝ እፈልጋለሁ። እንግዲህ እናቴ አብረን ያጣ ነው። እኔ እናቴን አጥቻታለሁ። ያው እንግዲህ እሷም የጀነት ሰው አላህ ያርጋትና ወንድሞቼም እንደዛው። እናንተም እንግዲህ አይዟችሁ፣ ተባበሩ ነው የምለው።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት ባለፈው ሳምንት በሰጠው ውሳኔ በነጻ ያሰናበታቸው ሁለት ሰዎች እስከ ዛሬ ድረስ እንዳልተፈቱ የቅርብ ምንጮች አስታወቁ ይላል። ፖሊስ ማዕከላዊ የወንጀል ምርመራ እንደወሰዳቸውም ተመልክቷል። የፖሊስ እርምጃ ምክንያት ግን እስካሁን አልታወቀም። መለስካቸው አምሃ አጭር ዘገባ ይዟል።
ሚያዝያ 7 ቀን 2008 ዓ.ም ተመረጠ የፌደራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት በነዘላለም ወርቅ አገኘው የክስ መዝገብ አቃቤ ሕግ በሽብር ወንጀል ክስ ከመሰረተባቸው 5 ሰዎች መካከል ሁለቱን ማለትም አቶ ዮናታን ወልዴንና አቶ ባህሩ ደጉ የሚባሉት ተጠርጣሪዎች አቃቤ ሕግ ያቀረበባቸውን ማስረጃዎች በመከላከላቸው በነጻ ቢያሰናብታቸውም እስከዛሬም እንዳልተፈቱ ያንዱ ተከሳሽ አባት አቶ ወልዴ ላቀው ዛሬ ለቪኦኤ አስታውቀዋል። አቶ ወልዴ እንደገለጹት ውሳኔ በተሰጠበት ዕለትና ቅዳሜ በፍርድ ቤቱ ትዕዛዝ መሰረት ፍቹ ያልተፈጸመ ቢሆንም በዛሬው ዕለት የሚያስፈልገው ስርዓት ሁሉ ተጠናቆ ከወህኒ ቤት እንደሚወጡ ይጠበቅ ነበር። እንደተጠበቀውም ከወህኒ ቤት ሲወጡ ከደጃፉ ላይ በፖሊሶች እንደገና ተይዘው ማዕከላዊ ወንጀል ምርመራ ወደተሰኘው ስፍራ እንደተወሰዱ ገልጸዋል። እንደገና ወደ ማዕከላዊ ምርመራ የመወሰዳቸውን ምክንያት ለማወቅ እንዳልቻሉና ነገ መጥተው እንዲጠይቁ እንደተነገራቸውም አቶ ወልዴ ጨምረው ገልጸዋል። ፍርድ ቤቱ ባለፈው ሳምንት ሁለቱን ተጠርጣሪዎች በነጻ ሲያሰናብት አቶ ዘላለም ወርቅ አገኘሁን፣ አቶ ሰለሞን ግርማንና አቶ ተስፋዬ ተፈሪን በተከሰሱበት ወንጀል ጥፋተኛ እንዳላቸውም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ኢትዮጵያ ከደቡብ ሱዳን ጋር በምትዋሰንበት ድንበር ተሻግረው ጥቃት ባደረሱ የመሬሌ ጎሳ አባላት እንደተገደሉ የታወቀው ሰዎች ቁጥር ወደ 208 ማሻቀቡን የኢትዮጵያ መንግሥት አስታውቋል። ከብት ዘራፊ የመሬሌ ጎሳ ታጣቂዎች 100 ሕፃናትንም ጠልፈው ወደ ደቡብ ሱዳን መሄዳቸውን የኢትዮጵያው ጠቅላይ ሚኒስትር አስታውቀዋል። ዝርዝሩን ሄኖክ ሰማእግዜር ይዞታል።
የኢትዮጵያ መንግሥት ባለሥልጣናት በሳምንቱ ማብቂያ እንዳሳወቁት ብዙዎቹ ሟቾች ሴቶችና ሕፃናት ናቸው። በጋምቤላ ክልል አርብ ዕለት ጥቃቱን ማድረሳቸው በኢትዮጵያ መንግሥት ከፍተኛ ባለሥልጣናት የተገለጸው የመሪሌ ጎሳ አባላት ናቸው። የሟቾቹ ቁጥር 208 ሲሆን የኢትዮጵያ መንግሥት ባለሥልጣናት ታገቱ ያሏቸው ሕፃናት ቁጥር ከ102 እስከ 108 ይደርሳል። 75 ሰዎች መቁሰላቸውን የመንግሥት ምንጮች ገልጸዋል። እሁድ ማምሻውን ለኢትዮጵያ ሕዝብ በቴሌቪዥን ንግግር ያደረጉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ መንግሥታቸው በደረሰው ጥቃት ማዘኑን ገልጸው የመሪሌ ጎሳ ታጣቂዎችን ተጠያቂ አድርገዋል።
ከዚህ በፊት በተለምዶ ይሄ የምሩላ ጎሳ የሚባል የጎሳ አባላት በተለያዩ ጊዜያት ወደ ጋምቤላ ክልል ድንበራችንን አቋርጠው በመግባት በባህላዊ መንገድ እና በተለያዩ ኋላ ቀር አስተሳሰቦች ምክንያት በሕፃናት ዘረፋ፣ የከብቶች ዘረፋ እንደዚሁም ደግሞ የተለያዩ ግድያዎችን እየፈጸሙ እንደሚሄዱ ይታወቃል። የዛሬው ግን ለየት የሚያደርገው ከዚህ በፊት የነበሩ ጥቃቶች በመጠናቸው ትንሽና በአርብቶ አደር አካባቢ እና በድንበርም አካባቢ እንደዚህ አይነት ችግሮች ይከሰታሉ ተብሎ የሚወሰድም ቢሆን፣ ነገር ግን የዛሬው ለየት የሚያደርገው በርካታ ሕፃናትንና እናቶችን አሁን በደረሰን መረጃ መሰረት ወደ 208 የሚሆኑ እናቶችና ሕፃናትን በመጨፍጨፍ ወደ 102 የሚሆኑ ሕፃናትን ደግሞ በንጥቂያ ይዞ በመሄድ ከፍተኛ በደል አድርሰዋል።
የኢትዮጵያ የመከላከያ ሰራዊት 60 የሚሆኑ አጥቂዎችን መግደሉን የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ለአሶሲየትድ ፕሬስ የዜና ምንጭ አስታውቀዋል። አቶ ጌታቸው አክለውም የኢትዮጵያ ኃይሎች ወደ ደቡብ ሱዳን ተሻግረው አጥቂዎቹን ሊያሳድዱ እንደሚችሉ አስረድተዋል። ትናንት ማምሻውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ የኢትዮጵያ የጸጥታ ኃይሎች እየወሰዱት ያለውን እርምጃ ሲያብራሩ የታገቱት ሕፃናት ያለምንም ቅድመ ሁኔታ እንዲመለሱ ጥረት ተይዟል ብለዋል።
መንግስት በአሁኑ ሰዓት እነዚህን የታጠቁ ኃይሎችን የመከላከያ ሰራዊታችን የቦታው በመድረስ የገቡበት ገብተው የተነጠቁ ልጆቻችንን ያላንዳች ቅድመ ሁኔታ እንዲመልሱ ለማድረግ ከዛም በላይ እነዚህ የታጠቁ ኃይሎች የገቡበት ገብተው ደግሞ እርምጃ ለመውሰድ እንቅስቃሴ እያደረገ ነው ያለው። እስካሁንም በርካታ ታጣቂዎችን ገድሏል። ወደፊት ቁጥሩ የሚገለጽ ይሆናል። ነገር ግን ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት ከደቡብ ሱዳን ሪፑብሊክ መንግስትና ከሚመለከታቸው አካላት ጋራ መወያየት ጀምሯል በጉዳዩ ላይ። ስለዚህም ይሄ በሚቀጥሉት ጊዜያት ህዝባችንን እንዳይጎዳ በሚያደርግ ደረጃ የደቡብ ሱዳን ሪፑብሊክ መንግስት ሁኔታዎችን እንዲያስተካክል ለማድረግ የተጀመረውን ጥረት አጠናክረን እንቀጥላለን።
የሜሪሌ ጎሳ ታጣቂዎች ከደቡብ ሱዳን ድንበር የተሻገሩ መሆኑን የገለጹት ጠቅላይ ሚኒስትሩ ጥቃቱን ያደረሱት ታጣቂዎች ከደቡብ ሱዳን መንግስትም ሆነ ከአማጽያኑ ጋር ግንኙነት እንደሌላቸው ጨምረዋል። ከደቡብ ሱዳን መንግስት ጋር የጋራ ድንበር ተሻጋሪ የጸጥታ ጥበቃ አሰራር ለመፍጠር በኢትዮጵያ በኩል ጥያቄ መቅረቡን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ገልጸዋል።
የደቡብ ሱዳን ሪፑብሊክ መንግስትም ሆነ በቅርቡ ከመንግስቱ ጋራ በትጥቅ ትግል የሚፋለመው የተቃዋሚ ኃይል የሁለቱም እጅ እንደሌለበት ለማረጋገጥ ችለናል። ስለዚህ ከመንግስቱ ጋራ የምናደርገን ግንኙነት በማጠናከር ዜጎቻችን ላይ ለደረሰው በደል አስፈላጊው ህጋዊና አስተዳደራዊ እርምጃ እንዲወሰድ አበክረን እንሰራለን። ከዚያ ባሻገር ግን በድንበር አካባቢ ድንበራችን በጣም ሰፊ ነው። በሺዎች ኪሎ ሜትር የሚጠጋ ድንበር ከደቡብ ሱዳን ጋር እንዋሰናለን። በዚህ አካባቢ በተለያየ ጊዜ ቦታ እየቀየሩ እነዚህ አጥፊ ኋላቀር ኃይሎች እየገቡ ህዝቡን የሚገዱበት ሁኔታ ስላለ የደቡብ ሱዳን መንግስት አስፈላጊውን ቁጥጥር እንዲያደርግ በእኛም በኩል የተለያዩ እርምጃዎችን በመውሰድ ጥቃቱ በተለያየ ጊዜ ቦታ እየቀየረ የሚመጣም ቢሆን በአስተዳደራዊ እና ዲፕሎማሲያዊ መንገድ ይሄ መንግስት ዜጎቹን እንዲያሳርፍ የማድረግ ስራ በጋራ መስራት የሚገባን ይሆናል። በእኛ በኩል የደቡብ ሱዳን መንግስት ጋራ በጋራ በመሆን መከላከያ ኃይላችን እንደዚህ አይነት በትጥቅ የሚፋለሙ አርብቶ አደሮችም ቢሆኑ ህገወጥ ስለሚሆን ይሄን ህገወጥነትን ለመከላከል የአካባቢው ድረስም በመሄድ የጋራ ኦፕሬሽን ለማድረግ ፈቃድ እየጠየቅን ያለ ነው። ስለዚህ ይሄንን አጠናክረን የምንቀጥል ይሆናል። በድጋሚ ለደረሰው አሰቃቂ የህፃናትና የእናቶች ጭፍጨፋ የኤፌድሪ መንግስት የተሰማውን ጥልቅ ሀዘን ይገልጻል። ለተጎዱ ወገኖችም አስፈላጊውን ነገር ሁሉ ለማድረግ ዝግጅት እያደረግን እንገኛለን።
ጥቃቱን አደረሱ የተባሉ ታጣቂዎችን ለህግ ለማቅረብ ከደቡብ ሱዳን መንግስት ጋር ኢትዮጵያ አብራ እንደምትሰራ ጠቅላይ ሚኒስትሩ ጨምረው ገልጸዋል። የደቡብ ሱዳን ባለስልጣናት በጉዳዩ ላይ እስካሁን የሰጡት መግለጫ የለም። ኢትዮጵያ ውስጥ ወደ 300 ሺህ የሚጠጉ የደቡብ ሱዳን ስደተኞች በጋምቤላ ክልል ውስጥ ይገኛሉ።
ሄኖክ ይህንኑ የጋምቤላን ጥቃት አስመልክቶ ባለሙያ ጋብዟል። ዶክተር ደረጀ ፈይሳ ይባላሉ። የጋምቤላና የአፋር ክልልን ህዝብ አኗኗር የሚያጠኑ ምሁር ናቸው። ወደ ማብራሪያው እናልፋለን።
በሞረለ ብቻ ሳይሆን ያው እንደሚታወቀው በከብት አርቢ ማህበረሰብ ዘንድ ልጆች በእጅጉ ተፈላጊ ናቸው። ለከብት ጥበቃና እንዲያውም የማህበረሰቡን የመከላከልና የማጥቃት አቅም ከመገንባት አኳያ ትልቅ ቦታ ይሰጣቸዋል። ያው በዚህም ተያያዥ በሆነ መንገድ ከብት አርቢዎች ማህበረሰቦች ዘንድ የከብት መዘራረፍም የተለመደ ነው እና በሙርሌ ማህበረሰብ ደግሞ ከሁሉም በተለየ መልኩ ልጆችን ከሌሎች ማህበረሰቦች መዝረፍ ወይም መውሰድ በጣም የተለመደ ነው። በጋምቤላም አሁን በዚህ ደረጃ አሁን እንጂ ላለፉት 10 ዓመታት በየአመቱ ከከብት ዝርፊያዎች ጋር በተያያዘ ልጆችንም የመውሰድ ድርጊቶች ነበሩ። አሁን ከፍ ያለ ደረጃ ላይ በመድረሱ ነው አሁን ዓለም አቀፋዊ ሽፋን ያገኘው እንጂ በየአመቱ ሲደረግ የነበረ ሁኔታ ነው።
በየጊዜው እኛም ዘገባ የምናቀርብበት ነው። እንደዚህ 10 ሰው 17 ሰው ወሰዱ የሚሉ ዜናዎችን ስንዘግብ ቆይተናል። እንግዲህ የከብት ዘረፋ እንደዚሁም ደግሞ ሕጻናት ልጆችን ይዞ ጠልፎ የመውሰድ ሁኔታ በተለያዩ አርብቶ አደር አካባቢዎች የሚተገበር እንደሆነ ነው። መርሌዎች ብቻ አይደሉም ይሄን የሚያደርጉት አይደለም።
ልክ ነው። የዚህ የከብት አርቢ ማህበረሰብ ዘንድ በስፋት ይደረጋል። ግን አሁን አንድ መታወቅ ያለበት እንደ ባህል ሆኖ ለረጅም ጊዜ ሲደረግ የነበረው የከብት ዝርፊያና አሁን እየተደረገ ያለው ግን በእጅጉ ይለያያል። የደፊቱ እንዲህ ችግር ሲያጋጥም በተፈጥሮም ይሁን አንዳንድ ችግር በሚያጋጥምበት ጊዜ የተጎዳው ማህበረሰብ ከጎረቤቱ የመውሰድ ልማድ አለ። ያ ግን የደረሰበትን ችግር ከመሸፈን አኳያ እንጂ በአጥቂነትና ይሄን ያህል ከፍተኛ ጉዳት ለማድረስም አይደለም። ከተወሰነ ደረጃ በኋላ ይቆማልና በከብቶች ነው የሚወሰነው እንጂ ወደ ሰው ግድያ አይሄድም። ግን በሁሉም የከብት አርቢ ማህበረሰብ ዘንድ ማለት ይቻላል በአሁኑ ጊዜ ይሄ ባህላዊ የከብት መዘራረፉ ሌላ መልክ ያዘ መጥቷል። ወደ ንግድና ወደ ወንጀል የሚሄድ አዝማሚያ አለው። ትልቅም ቢዝነስም የሆነ ስለሆነ አሁን ያለውን እንደ ባህል ብቻ ማየቱ እኔ ትክክለኛውን ስዕል ያሳየናል ብዬ አልገምትም።
ስለዚህ ወንጀልና ከዛም ጋር ተያይዞ ንግድ አለ ነው። ምክንያቱም ቁጥሮቹን ስንመለከት ለምሳሌ ወደ 2000 የሚሆኑ ከብቶች ናቸው እንደተነዱ የተገለጸው። እንደዚሁም ደግሞ በርካታ ህጻናት ናቸው የተወሰዱት። ከ102 እስከ 108 የኢትዮጵያ መንግስት ባለስልጣናት የተለያዩ ቁጥሮችን እየሰጡ ነው። የሞቱት ሰዎች ደግሞ ብዙዎቹ ህጻናትና ሴቶች እናቶች ናቸው ነው የሚሉት የኢትዮጵያ መንግስት ባለስልጣናት። ለምንድን ነው ሴቶች ብቻ የሆኑት? እንደው በስፋት
እኔ እንደሚመስለኝ እንግዲህ አሁንም ሌላ ደግሞ ለየት ያለ ባህሪ እንዲይዝ ያደረገው እዚህ የከብት መዘራረፉ በዚህ በከብት አርቢዎች ማህበረሰብ ዘንድ እና በጠረፍ አካባቢ የሚኖሩ ህዝቦች ዘንድ ከፍተኛ የሆነ የመሳሪያ ዝውውር አለ። ይህን መሳሪያ ግን ሁሉም በእኩል ደረጃ አያገኙትም እና ባላቸው አቀማመጥና ከተለያየ ወገኖች ጋር ካላቸው ግንኙነት አኳያ በአሁኑ ወቅት ሙርሌዎች በተለይ በደንብ ታጥቀዋል። ከአካባቢው ቁጥራቸው አነስ ቢልም በደንብ ስለታጠቁ ያንን እንደ አዲስ አቅም ኃይል በመጠቀም ነው ጎረቤቶቻቸው ላይ ጫና እያደረጉ ያሉት እና ይሄ ደግሞ የድሮው የከብት መዘራረፍ ወይ በጦር ነው ወይ በባህላዊ መሳሪያ ነው እንጂ እንደዚህ በአውቶማቲክ መሳሪያ የታገዘ አይደለም እና ያ ደግሞ ከፍተኛ ጉዳት እንዲያደርሱ አድርጎታል። እና እንግዲህ ወንዱ ወይም ወጣቱ ወይ ይሸሻል ወይ ራሱን ለመከላከል በሚያደርገው እንትን ይበልጥ ተጋላጭ የሚሆኑት ሴቶችና ልጆች ናቸው። እና ይሄ ነው እንግዲህ ትንሽ ችግሩን የከፋ የሚያደርገው። ድሮ ኮሚኒቲ ወይም ፓብሊክ ሞራሊቲ ነበረ። ከብትን ቢዘረፍ በተቻለ መጠን ሰዎች አይገደሉም፣ ቢገደሉም በተለይ ተጠቂ የሚባሉት ልጆችና ሴቶችን የማጥቃት እንትን የለም። ሁሉም ባህሎች ይኮንኑ ነበር ይህንን። አሁን ግን የዚህ አዲስ ገጽታ መያዙ ማንንም እንደማይተውና ይባስ ችግሩ እየተባባሰ እንደመጣ ነው የምናየው።
አዲስ ገጽታ ያሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተናገሩ ጊዜ ጥቃቱን ያደረሱት ታጣቂዎች ከደቡብ ሱዳን መንግስት እንደዚሁም ደግሞ ከአማጽያኑ ጋር ግንኙነት የላቸውም ብለዋል። ግን በዛ አካባቢ ያለው የጸጥታ መደፍረስና የጦርነት ሁኔታ ምናልባት የጦር መሳሪያ ዝውውሩን ጨምሮ ሊሆን ይችላል፣ በጸጥታ ጥበቃውም ላይ እንደዚሁ የመደፍረስ ሁኔታን የፈጠረ ይመስሎታል?
ልክ ነው። በተለይ ደቡብ ሱዳን የእርስ በርስ ጦርነት መኖርና ተያይዞም ያለው አለመረጋጋት በቂ የጸጥታ ኃይሎች በዛ አካባቢ ያለመኖራቸው ምናልባት ችግሩን በቀላሉ መቆጣጠር እንዳይቻልና የከፋ እንዲሆን ያደረገው ይመስለኛል። ምናልባት በኢትዮጵያ ሳይድ ያሉትም ለምሳሌ ለምንድን ነው ደከም ያሉት ሲባል የኢትዮጵያ መንግስትም የጦር ዝውውሩን ከመቆጣጠር አኳያ ሰፊ ስራ ስለተሰራ፣ ግን በዛኛው በደቡብ ሱዳን በኩል ደግሞ ተመሳሳይ ስራ ስላልተሰራ እንግዲህ ይሄ ይመስለኛል እነሱን በተለይ ሙርሌዎችን ከሌሎቹ በጣም ጠንክረው እንዲወጡና የሌሎቹ ደግሞ አንጻራዊ ደካማ ሆኖ መታየት እንደዚህ አይነት ነገሮችን በተደጋጋሚ እንዲያደርጉ ያበረታታቸው ይመስለኛል።
ዶክተር ደረጀ ፈይሳ በዓለም አቀፍ ሕግና ፖሊሲ ተቋም ተመራማሪና በጋምቤላና አፋር ክልል ጥናት የሚያደርጉ አንትሮፖሎጂስት የማህበረሰብ አጥኚ ናቸው። በጣም ነው የማመሰግነው ዶክተር ደረጀ።
በጣም አመሰግናለሁ እኔም።
ወደ ተከታዩ የመጽሔት ትንታኔ ርዕስ እናልፋለን። በኢትዮጵያ ላለው ድርቅ መርጃ ይሆን ዘንድ ዓለም አቀፍ ትብብር ለኢትዮጵያ መብት የተባለው ቡድን በትላንትናው ዕለት አንድ የገንዘብ አስተዋጽኦ መርሃ ግብር አካሂዷል። በሜሪላንዷ የሲልቨር ስፕሪንግ ከተማ በሚገኘው በሸራተን ሆቴል የነበረውን ፕሮግራም ከዓለም አቀፍ ትብብር ለኢትዮጵያ መብት የዋሽንግተን ዲሲ ጋር በመሆን ያዘጋጁት የዋሽንግተን ዲሲው የግብረ ኃይልና እንዲሁም በዓለም አቀፍ ደረጃ በኢንተርኔት አማካኝነት የተባበረውን የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ እሳት ጋር በመሆን ነው። በዚህ መርሃ ግብር ምንም እንኳን የተጠበቀውን ያህል ሕዝብ ባይገኝም የነበረው ተሳታፊ ግን በከፍተኛ ንቃትና ተሳትፎ የመርዳት ፍላጎቱን እንዳሳየ በስፍራው የተገኘው ባልደረባችን አዲሱ አበበ ገልጦልናል።
ከልዩ ልዩ የሲቪክና የሃይማኖት ተቋማት ከተውጣጡ የዋሽንግተን ዲሲና አካባቢው ህብረተሰብ በተሳተፉበት የገንዘብ አስተዋጽኦ ቀላል ነው የማይባል እርዳታ መገኘቱን ከዝግጅቱ አስተባባሪዎች ተረድቻለሁ። የሲቪክና የሃይማኖት ተቋማት ተወካዮችን ጨምሮ ከወጣት እስከ አዛውንት ኢትዮጵያውያን ተገኝተው እርዳታቸውን ለግሰዋል። ቃል ከተገባው ሌላ በአዳራሹ ወደ 30,000 ዶላር ኢሳት ባለም አቀፍ ደረጃ በድረገጽ ባካሄደው የማሰባሰብ ዘመቻ በትናንት ሁለት ማለት ነው ወደ 22,000 ዶላር እንደተሰባሰበ ተገልጧል። በኢትዮጵያ ላለው ድርቅና ረሃብ ግሎባል አላያንስ ከዲሲው ግብረ ኃይል ጋር በመተባበር ያካሄደው የትናንቱ እርዳታ አሰባሰብ መርሃ ግብር በመላው ዓለም ነበር የተካሄደው ማለት ነው። ፕሮግራሙ ዘግይቶ በመጀመሩ የመድረክ አስተናባሪው ይቅርታ ጠይቆ ሲያበቃ ከዚያ በፊት አለ።
ከዛ ፊት እንግዲህ በሀገራችን በተከሰተው በተለያየ ምክንያት በኦጋዴን፣ በኦሮሞ፣ በአማራው፣ በጋምቤላው፣ በወልቃይቱ እየተደረገ ያለውን ትመለከቱ ካላችሁ ወገኖቻችን ተራቡ ያተናነሰ ፊት ወገናችን ላይ እየተከሰተ ያለው ይህንን በተመለከተ ለአንድ ደቂቃ የሊና ጸሎት እናደርጋለን።
ቀዳሚው ተናጋሪ ሊቀ ጳጳስ አባ ፊልጶስ ነበሩና የተጋበዝኩት ለጸሎት ቢሆንም መድረኩን አንዴ ከያዝኩ ከልካይ የለኝም፣ በጉዳዩ ዙሪያ መናገሬ አይቀርም ብለው ሲጀምሩ በጥበቃ ተሰላችቶ የነበረውን ሕዝብ ፈገግ ዘና አድርገውታል። በ77ቱም ድርቅ ነበርኩና የእኔ ዕድሜ ፈተና የበዛበት ነው ብለው የሕዝቡ በትናንት ሁለት በበቂ ሁኔታ አለመሰባሰቡ እንዳሳዘናቸውም ተናግረዋል። ቀጥለውም ሁሌ ችግር ከማውራት አሉና
ጊዜ ማልቀስ እንጂ አንድ ቀን የምታቸው ልቅሷችን ቆም አላረግም። ምን አይነት መፍተዘ ነው የደረሰብን? ያሳዝናል። በየጊዜው እንደዚህ እንሰበስባለን፣ የኩራት ለቱ እንለያያለን። ለምን ተመሰረቱ ፈንቅለን አናውጠውም? ማንም ችግር ያመጣ
የዲሲው ግብረ ኃይል የዚህ እርዳታ አሰባሰብ አካል ነበር ብለናል። ተወካይ ሆና የተናገረችው ዙቤዳ ኑሪ ይህ ስብስብ ሊኖረው የሚችለውን አንደምታ እንዲህ አስቀምጣለች።
ነው ተሰባስበን ወገን ለወገን በሚመራ ግብር የአቅማችን መሞከራችን በጊዜያዊ የህሊና እረፍት ይረዳን ይሆናል እንጂ ጥቂት ነፍስ እንድናድን ያደርገን ይችላል እንጂ የኢትዮጵያችን ስር የሰደደ የስርዓትና የደህንነት ቀንበር አንኮታኩቶ ለህዝብ የሚበጅ በህዝብ የተመረጠ ለህዝብ ህይወት እንጂ ለራሱ የማይንሰፈሰፍ ስርዓት ለመመስረትና በዘላለም የወርደት ካባ ላለማቅለቅ አንድ ላይ ያቆመናል የሚል ጽኑ እምነት አለን። ለዚህም ዛሬ ወገንን ለመታደግ እስላምና ክርስቲያን ለቅዱስ ወገናዊ እርዳታ ባንድ ተሰልፈናል። የብሔርና የፖለቲካ ልዩነት ወግድ ብለናል። ረሃቡንም መንስኤውንም ለመንቀል ባንድ መቆማችን ስንገልጽ በቀን አንድ የመብላት አቅቶት አንድ ሲሞት አቅቶ ስጋው ተልጦ በነፍስ ውጪ በነፍስ ጊዜ በማቃተት ላይ የተታለው ሚሊዮን ህጻናት ስም ነው።
ብዙ ጊዜ ያላጋጠመኝን አንድ ለየት ያለ ሁኔታ ተመልክቻለሁ። ትናንት አርአያነት ያለው በመሆኑም ባጭሩም ቢሆን ላቅርበው። እዚህ ሀገር የተለመደ ነው የሰፈር ልጆች፣ የትምህርት ቤት ጓደኞች ማኅበር አቋቁሞ መገናኘት፣ መዋየት፣ መረዳዳት። የአዲስ አበባው ካዛንችስ አብሮ አደግ ጓደኛሞች ታዲያ ለራሳችን መረዳጃ ብሎም ለመዝናኛችን ካሰባሰብነው የማኅበራችን ገንዘብ ውስጥ ለተራቡ ወገኖቻችን ይችን መስጠት እንወዳለን ብለው መድረክ ላይ ቀርበዋል። የግሎባል አላያንሱ ሊቀመንበር አርቲስት ታማኝ በየነ ነው ያስተዋወቃቸው።
የካዛንችስ ልጆች ና ወደዚህ ነው ገና ነገር ይመስላል። ይሁላችሁ አያችሁ፣ ይሄ አሁን ቀላል ነገር ይመስላል። ካዛንችስና አካባቢው ጓደኞች ናቸው እና ወዳጆቻቸውን በእነሱ ዙሪያ ደግሞ ያሉትን አሰባስበው $5,000 በጣም
በነገራችን ላይ የካዛንችሶቹን ሳሙኤል ባልቻንና ሶሎሞን ጣመኛ አየልን በግል አዋይቻቸዋለሁ። ወደፊት በኢትዮጵያን በአሜሪካ ዝግጅቴ ማህበራቸውን ሳስተዋውቅ አቀርባቸዋለሁ። ታዲያ በእንዲህ አይነቱ የወገን እርዳታ ላይ ውድድር፣ መንፈሳዊ ቅናት፣ ፉክክር ሲኖርና ከማናንሼ ሲታከልበት ደስ ይላል። የፈርስ ሂጅራው የመስጂዱ ኢማም ሐሊድ መሐመድ ኦማር ድርጅታቸው $5,000 መለገሱን ገልጠውልኛል። ይህንን ገንዘብ አሉ
ይህንን የለገስነውን ደግሞ በደግ ሚዛናችን ላይ ቅያማ ቀን ወይም ትሳኤ ቀን እንዲያደርግልን፣ እንደዚሁም የተራቡትን ወንድሞቻችን ከዚህ ከረሃብ እንዲያወጣልን፣ ለያችን ሀገር በዝናብ በረከቱ እንዲደርሳት አላህን ስብሓነ ወተዓላ እንማጸናለን።
ጎላ ጎላ ያሉትን አስተዋጽኦዎች ለመጠቃቀስ እንጂ በስፍራው የተገኙ የተለያዩ ማህበራትና የሃይማኖት ተቋማትም በየተወከሎቻቸው አማካኝነት የቻሉትን አበርክተዋል። መድረኩ ላይ እንደደረሰ በሸማ በየፈርጁ ይለበሳል አይነት ንግግር የጀመረው የግሎባል አላያንስ ሊቀመንበር ታማኝ በየነ ነው። ለስለስ ባለ አጀማመር እኔ የኪነ ጥበብ ሰው ነኝ፣ አሁንም ቢሆን ግን ያ መንግስትን የሚቃወመው የሚል ቅጽል ታክሎብኛል እና ባካችሁ ነገሮችን እንለይ። እኔ ዛሬ እዚህ የቆምኩት የፖለቲካ ንግግር ለማሰማት ወይም ሁሌ የምነቅፈው መንግስት ለመኮነን አይደለም። የዛሬ አቀራረቤ ለልዩ እጅግ ለተከበረ ዓላማ ነው። ወገናችን ተርቧል፣ የዕለት ጉርሱን ያገኝ ዘንድ እንድረስለት፣ እጆቻችንን እንዘርጋ ለማለት ነው ብሎ ያሌላ ይሄ ሌላ የሚል ማሳሰቢያውን አስቀድሞ አሰምቶ ነበር።
ለምንድነው ከዘመን ዘመን ረሃብ መፈሪያችን የሆነው የሚለውን ማንኛችንን የሚፈትን ጥያቄ እንደ ሰው ምን እያደረግ ነው የሚለውን እንጂ መንግስትን በመልክ በመልኩ ወንጀሉን ላቀርበው እችላለሁ። ዛሬ ግን ለሱ አይደለም የተገናኘ ነው። ብዙ ሰውም አልጠብቅም። ሕክምና ሰዎች ተጠንቀቁ፣ ይሄኛውን ተውት፣ ይሄን አትብሉት የሚል ምክር ነው የምንሰማው። በሀገራችን የሚበላ የለም ነው የዕለት የዕለት ንግግሩ። ለዚህ ነው በዚች ቀን እንደ ማንኛውም ሰው ዛሬ የምትሄዱበት የግል ጉዳይ ይኖራቸው። የዛሬ ወጣችሁትን ገንዘብ ልታወሉበት የምትችሉ ሌላ ቦታ አላችሁ። ከራሳችሁ ሊና ጋር ነገን ማየት ፈልጋችሁ የጎደለ ነገር እንዳለ አምናችሁ ኢትዮጵያ ውስጥ ያለው ነገር እንቅልፍ ነሷችሁ ይሄን ጊዜ ወስዳችሁ እዚህ አዳራሽን ውስጥ የመጣችሁ ታላቅ አክብሮት አለኝ። ዝቅ ብዬ እጅ ነሳችኋለሁ። እውነቴን ነው የምነግራችሁ። ኢትዮጵያ ውስጥ ያለውን ረሃብ የዓለም መንግስታት በሙሉ በነፍስ ወከፍ አስር ቢሊዮን ዶላር አዋጥተው አይቀይሩትም። የእኛ 100 ሺህ ብንሰበሰበ የኢትዮጵያ ችግር አይቀየርም። ግን እንደ ዜጋ እንደ ሰው ኃላፊነት አለብን። እንዴት ነው የሰማን በልተን ልንተኛ የምንችለው? ሬድ ክሮስ ያደርገው፣ ቀይ ጨረቃ ያደርገው፣ ወርልድ ቪዥን ያደርገው፣ አምነስቲ ኢንተርናሽናል የት ያውቁና እኛ አብረን ተወልደን የመጣነው ዝም ካልን ሌሎቹ ፈረንጆቹ በምን እዳቸው ነው እኛ እዳ ከፋይ የሚሆነው? ማን ኃላፊነት ይውሰድ? የኔ ጉዳይ ነው ብሎ የሚቆመው ቁጥር ይሄ ብቻ ነው? ያ ምስኪን ህዝብ አያሳዝንም? በዚህ ግን ተስፋ መቁረጥ የለብንም። ልናደርግ የምንችለው ጥቂቶች ዓለም ሲቀይሩ አይተናል። ጥቂቶች አብሮ በመቆም የሌላውን መንፈስ ሲቀይሩ አይተናል። እኛ ጥቂት መስለን የምንታየው ዛሬ በዚህ አዳራሽ ውስጥ ያለን ብዙዎችን በመልካም መንገድ እንቀይራቸዋለን። መልካም በማድረግ ዛሬ ጥሩ ስራ በመስራት እንቀይረዋለን።
አድማጮቻችን፣ ከታማኝም ሆነ ከሌሎቹ የትናንቱ ፕሮግራም አዘጋጆችና ታዳሚዎች ጋር በግል ተወያይቻለሁ። እንደ አስፈላጊነቱ በሌሎች ዝግጅቶች ለማቅረብ እንሞክራለን። ለአሁኑ ሰላም።
ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን፣ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ዌብሳይታችን ነው። በዛም ልታገኙ ትችላላችሁ። ዝግጅቶቻችሁንን ልታዳምጡ ልጥፉ ትችላላችሁ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። አሁን ከአስተያየቶቻችሁ ጥቂቱን እናስደምጣችሁ።
ሀይ ቪኦኤዎች እንደምን አላችሁ? በእውነት በወገኖቻችን ላይ በጋምቤላ ክልል የደረሰው ኢሰብአዊ ድርጊት ሁላችንንም አሳዝኖናል። አብዛኛዎቻችን ፈረንሳይ ላይ በደረሰው እልቂት ሀዘናችንን ስንገልጽና የዓለም ማስ ሚዲያዎች ሁሉ ሲንጫጩ ነበር። ነገር ግን በአሁኑ ወቅት በኢትዮጵያ ላይ የደረሰው ከተጠቀሰው ቁጥር እጅግ የላቀ ነው። ነገር ግን በመንግስትም ሆነ በሌሎች ሚዲያዎች ይህን ያህል አልተነገረም። ምናልባት እናንተ ዝርዝሩን ተከታትላችሁ ልትገልጹ ትችላላችሁ። የሀገሪቷ መንግስትም ቢሆን የውጭውን ሰላም አስከብራለሁ ብሎ በሶማሌና በሌሎች ክልሎች ሲዳክር ይታያል። ነገር ግን የራሱን ዜጎች መጠበቅ ያልቻለ የመጨረሻ ደካማ መንግስት መሆኑን በዚህ ማረጋገጥ ይቻላል። በተጨማሪ በአሁኑ ወቅት ሰራዊቱ ተበትኖ የሚገኘው በከተማዎች ውስጥ ስልጣን ለመጠበቅ እንጂ ምንም አገሪቷን ለመጠበቅ ያልተዘጋጀ ሰራዊት መሆኑን ነው የምንመለከተው። በአገሪቷ ውስጥ በሚፈጠረው ችግር ሰላማዊ ዜጎችን፣ ህፃን፣ አሮጊት፣ ሽማግሌ ሳይለይ ምጨፈጭፍ ጀግና መስሎ ምታይና ነገር ግን ከውጪ የሚመጣውን ኃይል በዚህ አይነት መልኩ ሊከራከር ያልቻለ ደካማ ሰራዊት መሆኑን ነው የምንረዳው። በወገኖቻችን ላይ ለደረሰው እልቂት ከልባችን እናዝናለን። እግዚአብሔር ኢትዮጵያን ይጠብቃት። አመሰግናለሁ።
ተናስተልኝ ብዬ እንደምናላችሁ በተቃደባ ያደረጋችሁ ፕሮግራም ላይ ነው። ስለ ኢትዮጵያ መንግስት ተስማና ስለ ተቃዋሚዎች ጥንካሬ በተደረገው ላይ ተነስተዋለሁ። ጥሩ ነው። ነገር ግን የተቃዋሚዎች ባለፈው ቅንጅት በዓላማ አንድነት አሁኑ ሰማያዊ ፍጥቅልም የሚሉት ችግሩ ተመንግስት ብቻ ይመስለኝ የመንግስት ችግር እንዳለ ሆኖ የሚያደርግባቸው ተጽዕኖ ነገር ግን እነሱም የስልጣን ጥመኝነት አለባቸው። እርስ በርሳቸው ዲሞክራሲያዊ አይደሉም። እርስ በርሳቸው አይገማገሙም። እርስ በርሳቸው አይተባበሩም፣ አይመሳሰሉም። መነጣጠልን፣ ስልጣንን እኔ ነኝ ሊቀመንበር እኔ በብዙ ፓርቲዎች አይተነዋል። በአንድነት፣ በኢዳፓ፣ በቅንጅት፣ በሰማያዊ አሁን እያየነው ነው። በብዙ አይነት ድርጅቶች እናየዋለን። ይህ ነገር በጣም ራሳቸውን ከማዳከም በስተቀር ስበቡን ወደ መንግስት እያሳበቡ ራሳቸው ለምንድን አንድነት መንግስትን ለመጣል ተፈለጉ? ለምን አንድነት አይፈጥሩ? ለምን የተሻለ ነገር ለመስራት አይጥሩ? መንግስትን ከመኮነን በተረፈ መንግስት ተጽዕኖ እንደሚያደርግ ማንም ያውቀዋን ችግር አለ። ልክ ነው። ግን እነሱ ተመልከቱ፣ ፕሮፌሰር በየነ ጴጥሮስ ስንት አመታቸው ነው በስልጣን ላይ ያሉ? ለምን ለሚቀጥ ወጣት ትውልድ አይሰጡ አይለቁ? ስለዚህ ዲሞክራሲያዊነታቸው ከነሱ ይጀምራል።
ሌሎቻችሁም በፕሮግራሞቻችን ላይ ያላችሁን አስተያየት ጻፉ፣ ደውሉ፣ የመከራከሪያ ሀሳቦቻችሁንም አቅርቡ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19፣ 22ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። አሁን ሳምንታዊው ዝግጅት ስፖርት በሰለሞን ክፍሌ።
ዛሬ በተካሄደው በዓለም ዝነኛው የቦስተን ማራቶን የሴቶቹን አጸደ ባይሳና ትርፊ ነገሪ፣ የወንዶቹን ለሚ ብርሃኑ፣ ለሊሳ ደሲሳና ጸጋ አሸንፈዋል። ዝርዝሩ አለን።
He is your 2016 Boston Marathon champion. Pounding his heart. That's what it took. Lemmy Berhanu Halley, the champion.
በእግር ኳስ የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር የመጀመሪያ ጨዋታዎች በሳምንቱ ማብቂያ ተካሂደዋል። በሰባት ጨዋታዎች 15 ጎሎች ተመዝግበዋል። ሌሎች ዜናዎችም አሉን። አብራችሁን ቆዩ። አሁን ከመሸ ከሁለት ሰዓት በፊት ባበቃው 120ኛው የቦስተን ማራቶን የኢትዮጵያ አትሌቶች በሁለቱም ጾታዎች ድል ተቀዳጅተዋል። በወንዶቹ ከአንደኛ እስከ ሦስተኛ ተከታትሎ በመግባት ታሪክ የሠሩት የኢትዮጵያ ሯጮች አንደኛ ለሚ ኃይሌ ብርሃኑ፣ ሁለተኛ ያለፉት ሁለት ዓመታት ሻምፒዮን ሌሊሳ ደሲሳ እንዲሁም ጸጋይ ናቸው። በሴቶቹም ሁለቱን ቀዳሚ ስፍራ ወስደዋል። አንደኛ አጸደ ባይሳ፣ ሁለተኛ ትርፊ ነገሪ ሆነዋል። ቀዳሚዎቹ ዋንጫና የ150,000 ዶላር ሽልማት ሲያገኙ ሁለተኛና ሦስተኛ የወጡት ሜዳሊያና የ75 እንዲሁም የ40,000 ዶላር ቼክ ተቀብለዋል። ያለፈው ዓመት የሴቶቹ ሻምፒዮን ኬንያዊቷ ካሮላይን ሮቲች ዛሬ አልሆነላትም፣ አቋርጣ ለመውጣት ተገድዳለች። በዛሬ ውድድር ላይ ከ50ዎቹም የዩናይትድ ስቴትስ ክፍለ ግዛቶችና ከ81 ሀገሮች የመጡ ሯጮች ተሳትፈዋል። በጠቅላላው 30,000 ሯጮች የተሳተፉበት ሲሆን የጸጥታ ጥበቃው ከመቼውም በበለጠ በሚታይና በማይታይ መልኩ ተጠናክሮ ታይቷል። ከሦስት ዓመት በፊት ቦስተን ማራቶን ላይ አሸባሪዎች ባደረሱት ጥቃት 3 ሰዎች ሞተው ከ260 በላይ እንደ ተጎዱ ይታወሳል። በ2013ቱ ጥቃት እግሮቻቸውን ያጡ ሁለት ሯጮችም ዛሬ ለመጀመሪያ ጊዜ በውድድሩ ተሳትፈዋል። አጸደ ባይሳ በውድድሩ ማብቂያ ላይ በሰጠችው አስተያየት የዛሬውን የቦስተን ማራቶን ለመጪው የሪዮ ኦሎምፒክ ዝግጅቷ እንደሚረዳት አስረድታለች።
ኦሎምፒክ የዶንተይን ቦስተን ማራቶን ከነ ባየ ዋን ድርጎሚ ቡድናት ለቶት ምን በከምቶት ቢይ ባየ ዋን ተርማታ።
ቦስተን ማራቶን በአብዛኛው የሚታወቀው ፈጣን ጊዜ በማስመዝገቢያ አመቺነቱ ሳይሆን በመሮጫ ጎዳናው አስቸጋሪነት ነው። ዳገትና ቁልቁለት ይበዛዋል። ለዚህም ነው አሸናፊዎቹ የገቡበት ጊዜ ብዙም ማራኪ መስሎ ያልታየው። በሌላ የአትሌቲክስ ስፖርት ዜና ወደ አዲስ አበባና አስመራ እናመራለን። በቅድሚያ ገዛኸኝ ጽዮን መስቀል ከአዲስ አበባ።
75ኛው የኢትዮጵያ አትሌቲክስ ሻምፒዮና ከፊታችን ረቡዕ ሚያዝያ 12-16/2008 ዓ.ም ለተከታታይ 5 ቀናት በአዲስ አበባ ስታዲየም እንደሚካሄድ የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። የፌዴሬሽኑ ከፍተኛ ባለሙያ አቶ ስለሺ ስራት እንደገለጹት ሩጫ፣ ውርወራና ዝላይን ባካተተው በዚሁ የሻምፒዮና የክለብና የክልል አትሌቶች ተሳታፊ ይሆናሉ። ለመጀመሪያ ጊዜ ዶፒንግ ምርመራ እንደሚደረግም ጠቁመዋል አቶ ስለሺ። የዘንድሮው ሻምፒዮና ለየት የሚያደርገው ደግሞ ለሪዮ ኦሎምፒክና ለ20ኛው አፍሪካ አትሌቲክስ ሻምፒዮና ተሳታፊ የሚሆኑ አትሌቶች የሚታዩበት በመሆኑ የመሸናነፍ ፉክክሩ ጠንካራ ይሆናል ብለዋል።
ገዛኸኝ ጽዮን መስቀልን አመሰግናለሁ። ወደ አስመራ ስናልፍ አዲሱን ዘጋቢያችንን ብርሃነ በርሄን እናገኛለን። በኤርትራ እየተካሄደ ያለውን የቢሲክሌት ውድድር ዜና ይዟል። ሰላም ብርሃነ፣ መቀጠል ትችላለህ።
የዚህ ዓመት የኤርትራ ዙር በሚል መጠሪያ የሚታወቀው የብስክሌት ውድድር ባለፈው ቅዳሜ ሚያዝያ 7/2008 ዓመተ ምህረት ጀመረ። ይህ ፈንቅል ቻሌንጅ የሚል መጠሪያ የተሰጠው ውድድር የ1.2 የፈረስ ጉልበት ያለውና የ113 ኪሎ ሜትር ርቀትን የሸፈነ ውድድር ከፈሮ ተነስቶ ምጽዋ ከተማ ላይ ያበቃ ሲሆን ኤርትራውያን ተወዳዳሪዎች ከአንደኛ እስከ ሶስተኛ በመውጣት ውድድሩን በድል አጠናቀዋል። ተወዳዳሪዎች በሰዓት 38.5 ኪሎ ሜትር ፍጥነት እየተጓዙ ያጠናቀቁት ውድድር ሚካኤል ሀብቶም በሁለት ሰዓት 56:32 አንደኛ ሆኖ ውድድሩን ሲጨርስ አድሃኖም ዘሚካኤል በአንድ ሰከንድ ተበልጦ ሁለተኛ ሲሆን ሚሊዮን አማንኤል ደግሞ ሶስተኛ በመውጣት ተሸላሚዎች ለመሆን ችለዋል። ያለፈው እሁድ ሚያዝያ 8/2008 የቀጠለው ሁለተኛ ዙር ውድድር ቸርኪቶ ማሳዋ የሚል መጠሪያ የተሰጠው ሆኖ የ1.2 ፈረስ ጉልበት ያለው ነው። ይህ በምጽዋ ከተማ ውስጥ የተደረገው የአስፋልት ውድድር 117.7 ኪሎ ሜትር ርቀትን የሸፈነ ሲሆን ተወዳዳሪዎች በሰዓት 42 ኪሎ ሜትር ፍጥነት እየበረሩ ውድድሩን ጨርሰዋል። በዚህ ሁለተኛ መድረክ ውድድር ኤርትራውያን ተወዳዳሪዎች ተስፎ ሙቅባ ሚካኤል በሁለት ሰዓት ከ48:24 አንደኛ ሲሆን ዮናታን ኃይሉ በተመሳሳይ ሰዓት ሁለተኛ፣ ሜሮን ተሾሞ ደግሞ በ6 ሰከንድ ተበልጦ ሶስተኛ በመውጣት የመጀመሪያ ዙር ውጤታቸውን ደግመው አመዝግበዋል። የዚህ ዓመት የኤርትራ ዙር ላይ ከኤርትራ፣ ሱዳን፣ ሩዋንዳ፣ ግብጽ እንዲሁም አሞሬ ቪታ ከተባለች የጣሊያን ክለብና ባይክ ኤድ ከተባለች የጀርመን ክለብ የመጡ 44 ተወዳዳሪዎች እየተሳተፉ ይገኛሉ። የሚቀጥለው ሶስተኛ መድረክ ውድድር የፊታችን ማክሰኞ ከባረንቱ ከተማ ተነስቶ ተሰነይ ከተባለችው ከተማ ላይ የሚጨርስ ይሆናል።
ብርሃነ በርሄን ከአስመራ ለሪፖርቱ አመሰግናለሁ። በመጨረሻ እግር ኳስ እንደገና ወደ አዲስ አበባ ይሆናል የምወስዳችሁ። የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር የመጀመሪያ ጨዋታዎች በሳምንቱ ማብቂያ ተካሂደዋል። በሰባት ጨዋታዎች 15 ጎሎች ተመዝግበዋል ይላል ገዛኸኝ ጽዮን መስቀል።
በአዲስ አበባ ስታዲየም ኢትዮጵያ ቡና ኢትዮጵያ ንግድ ባንክ በተጨማሪ ሰዓት 95ኛው ደቂቃ ላይ ነው በተሰጠ ፍጹም ቅጣት ምት 1-0 አሸንፏል። የኢትዮጵያ ቡና ደጋፊዎች የስፖርት ክለቡን አመራሮች በየስማቸው እየጠሩ ያሰሙት የነበረው ተቃውሞና ውግዘት ከጨዋታው ይልቅ የተመልካችን ትኩረት ስቧል። መከላከያ መብራት ኃይልን ብዙም ሳይቸገር 2-0 ባሸነፈበት ጨዋታ ፍሬም ሰለሞንና ማራኪ ወርቁ ናቸው ለመከላከያ ጎሎቹን ያስቆጠሩት። መከላከያ ሙሉ ነጥብ ይዞ መውጣቱ ከ10ኛ ደረጃ ወደ 6ኝነት ለመምጣት ችሏል። የመከላከያ አሰልጣኝ አቶ ገብረ መድን ኃይሌ ቡድናቸው ለማሸነፍ የቻለው የተጫዋቾች ለውጥ በማድረጋቸው እንደሆነ ተናግረዋል። ቅዱስ ጊዮርጊስና አዳማ ከነማ አልተሸናነፉም፣ 1-1 አቻ ተለያይተዋል። እዚህም ላይ በደጋፊዎች መካከል በተቀሰቀሰ አምባጓሮ የድንጋይ መወራወር በተመልካቾች ላይ የመፈልከት የመቅሰል አደጋ አስከትሏል። ወንበሮች ተነቃቅለዋል፣ ተሰባብረዋልም። በርካቶች ሁለተኛ ወደ ስቴዲየም ድርሽ እንደማይሉ ሲናገሩ ተሰምተዋል።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናበቃለን። ካለን ጊዜ አንጻር ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
እኛም ሰሎሞንን፣ ገዛኸኝና ብርሃንን እናመሰግናለን። ጥቂት ሰከንዶች ናቸው የቀሩን ለፕሮግራማችን ፍጻሜ። ድንቁ መሰንቆኛ ጌታ መሳይ አበበ በ72 ዓመት ዕድሜው ከትናንት በስቲያ ቅዳሜ አርፏል። ሐዘናችንን እንገልጻለን።
የጌታ መሳይ አበበን ሕይወትና ሥራዎች በራዲዮ መጽሔት በእሁዱ ፕሮግራማችን እንዘከራለን። ለዛሬ ያልነውን ታዲያ በዚሁ ማብቃታችን ነው።
መልካም ሰናበት። ጤና ይስጥልን። ትግርኛ ይቀጥላል። ከኛ ቀጥሎ ደህና አምሹ።
ጤና ይደሩ። I'm gonna make it.